ኃይሎች የተለያዩ የአማራ ክልል አካባቢዎችን በተቆጣጠሩበት ወቅት ሰላማዊ ሰዎችንና የመኖሪያ አካባቢዎችን ኢላማ ማድረጋቸውን ነዋሪዎችና የሰብአዊ መብት ድርጅቶች ይገልጻሉ። ለዚህ ማሳያ ከሆኑት ቦታዎች አንዷ ወደሆነችው ሐይቅ ከተማ በአንድ መኖሪያ ቤት አባትና ልጅን ጨምሮ አራት ንጹሃን በውጊያ ወቅት በተተኮሰ ከባድ መሳሪያ መገደላቸውን የአካባቢው ነዋሪዎች ተናግረዋል። ከሟቾቹ 3ቱ በአንድ ቀን እንደተገደሉ አስክሬናቸውም በአንድ ላይ በግቢው ውስጥ መቀበሩን ነዋሪዎች ገልጸዋል። አራተኛው ሟች ደግሞ ህይወቱ ያለፈው በቀጣዩ ቀን በተተኮሰ ከባድ መሳሪያ መሆኑን ለቀናትም በከተማዋ ጦርነት መደረጉን ነዋሪዎቹ አስረድተዋል። ወደ ስፍራው ተጉዞ የነበረው ኬኔዲ አባተ ዝርዝሩን ያሰማናል።
በሐይቅ ከተማ 04 ቀበሌ በተለምዶ ጨረቃው ሰፈር ተብሎ በሚታወቀው መንደር ወደሚገኝ ግማሽ አካሉ የፈረሰ አንድ የቤተሰብ ቤት አመራው። የጦርነት አስከፊ ውጤት የታየበት ይህ ቤት በስሩ የተጠለሉትን ማትረፍ ተስኖት የሐዘን ማቅ የለበሰ ነው። የህዋት ኃይሎች በደቡብ ወሎ ዞን ወደምትገኘው ሐይቅ ከተማ ጥቅምት 10 መግባታቸውን ተከትሎ በከተማዋ የነበረው ውጊያ ከዚህ ቤት ብቻ አባትና ልጅን ጨምሮ የአራት ንጹሃን ሰዎችን ህይወት ቀጥፏል። የመንደሩ ነዋሪዎች እንደሚሉት ጥቅምት 12 2014 ዓመተ ምህረት በቤቷናት ላይ ያረፈ ከባድ መሳሪያ በእለቱ 3 ሰዎችን ገደለ። አስከሬናቸውም በቤቱ ደጃፍ ላይ በተቆፈረ በአንድ ጉድጓድ ውስጥ አርፏል። ወይዘሮ ከዲጃ ሰይድ ከመንደሩ ነዋሪዎች አንዷ ናቸው።
ሞተው እዚህ አቶ ሰይድ ከበር ረቤ ባልተቤቱ ነው። ተከራይ ተመስገን ይባላል። ሌላው ደግሞ ከሌላ መጥቶ እዚሁ እነሱ ጋር ይሻለኛል ብሎ ሸሽቶ አብሮ የተቀመጠ አስመቃበት የሚባል ያው እዚህ ቦታ ላይ 2 ክርስቲያን 1 ሙስሊም፣ ባልተቤቱ ሙስሊም ነው፣ ተከራዮቹ አቶ ተመስገን ክርስቲያን ነው፣ ከዛ የሚመጣ ክርስቲያን ነው፣ 2 ክርስቲያን 1 ሙስሊም ነው እዚህ ጉድጓድ ውስጥ ያለው።
ሌላው የመንደሩ ነዋሪ የሆኑት መምህር ካሳይ አበጋዝ በወቅቱ የነበረውን ሁኔታ እንዲህ ገልጻሉ።
10 ቀን ያህል ውጊያ ነበረ። በሰፈራችን ራሱ ምንም ከቤት አንወጣም። 10ውን ቀን ሙሉ አማንጠጣም፣ ምግብ የሚሰራ ነገር የለም፣ ምንም ጎረቤት ለጎረቤት አንገናኝ እና በዛ ሰዓት ከባድ መሳሪያ ዝግ ላይ ወደቀ። ድምፁ ተሰማል። ፍንጣሪው እስከኛ ቤት ድረስ ደርሷል። ከባድ መሳሪያ ይጣላል። በዛ ሰዓት እኛ ጭንቀት ውስጥ ነው። እነሱ ከተመቱ በኋላ እኛም ተረኛ ነው እያሉ ነው ስንጠብቅ የነበረው እና በጣም ሰቀቀን ውስጥ ነው የቆየ። አርብ ቀን ነው የተመታው። ማታ መሸት ሲል ጨለማ ሰዎች እንመጣ አጥቶዋቸው አደረ ገሏቸው። አስከበር መሳሪያ በወቅቱ መቅበር ማለት አደሩ ዋሉ። አስከሬን ከሞቱ በኋላ 26 ሰዓት ብሎ አርብን አደሩ፣ ቅዳሜን ዋሉ፣ ቅዳሜ ማታ የቀበር እና 3 ሰዎች ነው የተቀበር።
ከሟቾቹ አንዱ የሆኑት የቤቱ ባለቤት የአቶ ሰኢድ ሴት ልጅ በቀጣዩ ቀን በሌላ ከባድ መሳሪያ አባቷን ተከተለች። የ16 ዓመቷ ታዳጊ እጣው የደረሳት አባቷን ጨምሮ የመጀመሪያዎቹን ሟቾች ለመቅበር ዝግጅት በሚደረግበት ወቅት እንደሆነ አቶ ሰኢድ ኢማም ይናገራሉ።
የሞተ ሰው ሰርከረብ የሚባል ከነልጁ ደግሞ 2 ክርስቲያኖች በሃይማኖት አሁን አንድ ብንሆንም ኢትዮጵያዊ ብንሆንም የአቀባበር ስነ ስርዓታችን ይለያል። ቢጨን ቀን ግን በአንድ ቀብረናቸዋል። አነባብረን እንዴ አርብ ተመተው ቅዳሜ ለመቅበር 6 ሰዓት 7 ሰዓት አካባቢ ሲሞከር መልሶ ጥይት መድፍ ተወረወረ። ይሄ ሞርተር ያ ሞርተር እንደገና ልጅቱን ገደለ። ልጅቱን መታ። ከዚህ ሆስፒታል ሄዲ አዲስ ሞተ። እንዴት ያለ ልጅ 18ኛ ክፍል ነው። 18ኛ ክፍል ተማሪ ነው። እዛ እንትን አለች ልጅቱ ኮምበልሻ ሄዲ ተቀበረች ከሆስፒታል አልድን ብላ።
እናም ባለቤታቸውንና ልጃቸውን በተከታታይ የተነጠቁት የቤቱን ማውራ ሌላ የአራት ወር ህፃን ልጃቸውን እንደያዙ አካባቢያቸውን ጥለው እንደተሰደዱ ናቸው ይላሉ ወይዘሮ ከድጃ ሰኢድ።
ባልተቤቱ የአራት ወር ልጅ እዛ ነበርና መንደር ላይ ተሰዳ ተቀምጣ ያለ እቺኛይቱ ላይ ደግሞ ሁለተኛ ወድቆ ሲመታ ያው ይሄን ጣለችውና ተፈቀም መጣና ደግሞ ያችን ለማስረፍ ደስ ትልቁ 15 አመት ልጅ ናት። ልጃቸው ነው ልጅዋና ታው ከዛ እሷን ይሄኛው ልጅ አራት ወር ልጅ ስተው ልጅቷን ወደ ደሴ ይዛ እየሄደች እያለች ከዛ ልጅቷን ግድን አልቻለችም። መንገድ ላይ ወደ ሐኪም ይዛ ስትመጣችባት እና እሷም አሁን እዚህ መምጣት አልቻለም። ምታየው ልጅ ተቀብሮ አባት እዚህ ባልተቤት መቃብር በረንዳ ላይ ተኝቶ ቤት እንደዚህ ሆኖ የት ነው የምትገባው? እኛም የሚያስለቅሰን በቃ ሞት እንዳለ ሆኖ እንዳለ እያወቅን የሞቱ አሟሟቱ ግን አላግባብ መፈጸሙ በጣም ያሳዝናል።
አስተያየታቸውን ለአሜሪካ ድምጽ የሰጡት የመንደሩ ነዋሪዎች የጦርነትን አስከፊነት በመልካምነታቸው የሚገልጿቸውን ጎረቤቶች በማጣት በራሳቸው መንደር በደረሰው ጉዳት ማረጋገጣቸውን ያነሳሉ።
ከሟች ጎረቤቶቻችን ጋር በእውነት አንድ ቤተሰብ ነው። አይደለም ሳንገናኝ ሁለት አይደለም ቀን ቀርቶ ሳንገናኝ ከዋል ማታ በስልክ እንደምንዋልክ እየተባባል እንደምንደዋወል ሰዎች ለሱን ማጣት ማለት አባት እናት ጎረቤት አይደለም እንደ ጎረቤት አይደለም ማለት እና ይሄን ያህል ስሜት ውስጥ ገብቼ ምነግር ጦርነት አስከፊ ነው። ጦርነት አጥፊ ነው። በመሬት ላይ መኖር እኔም ያስጠላ ስለሆነ ጦርነት በእውነት ስሙም ራሱ ሊነሳ አይገባም እንኳን አይደለም ለልካ
እንደ አይነት ነገር በሚዲያ ነበር በሩቅ ሀገር የሚሰማው ዘገደው ብሎ በራፋችን በጣም ቅርብ ጓደኞቻችንና ልዩ ጎረቤቶቻችን አሳጥቶናል። መልካም ጎረቤታችን መልካም ጓደኛችን ናት እሱ መልካም ጎረቤታችን ነበር። ማህበራዊ ኑሮ እንዳልኖር ምንም እንዳላደረግ ይኸው መታየም ሲሆን ይረሳ አይችልም።
ሞት ሊኖር ይችላል እንቅስቃሴያችንም የተገደበ ወጣ ስንል እኮ መከላከያ እንደብቃቸዋል የተባለ ቤታችን እንደገና መልሶ እየታሰሰ እና እኛን ራሱ እኔ አሁን ለፊቴ አልታያቸውም ስታያቸው የሚጠይቁ ጥያቄና የጥላቻና ከፍተኛ እኛ ተደፍረናል ተዘርፈናል መግደልን እንፈልጋለን እንገላለን የሚባል ቃላት ሁሉ ግዜ ሲያስተላልፋቸው በጀርባ ሆኜ እየተከታተልኩ አሳልፋቸዋለሁ ሲንጋጉ ማለት ነው።
በውጊያ ወቅት ንጹሃንን ኢላማ በማድረግ ኢሰብአዊ ድርጊቶችን ፈጽሟል በሚል የሚቀርብበትን ክስ ከዚህ ቀደም በተደጋጋሚ እንደማይቀበል የገለጸው ህወሓት በተለያዩ ጊዜያት ተፈጽመዋል የተባሉ የሰብአዊ መብት ጥሰቶች ገለልተኛ በሆነ አካል እንዲጣሩና በዚህ ላይ ተመስርቶ እርምጃ እንደሚወስድ መግለጹም ይታወቃል። የህወሓት ኃይሎች ከጥቅምት 10 እስከ ህዳር 28 በሃይቅ ከተማ በቆዩባቸው ጊዜያት ተከሰቱ የተባሉ ከነዋሪዎች ያገኘናቸውን ተጨማሪ መረጃዎች በሌላ ዘገባ ይዘን እንመለሳለን። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።